ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ራሱን በቤንዚል አጥፍቷል የተባለው እውነት ነው። ነገር ግን ጌታቸው አብርሃም አስተዳደራዊ በደል ስለደረሰበትና የመድረክ አባል ስለሆነ ራሱን አጥፍቷል የሚባለው ነገር ደግሞ እኛ እስከምናውቀው ድረስ እኔ እስከማውቀው ድረስ ከእውነት የራቀ ስህተት ነው።
አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ ናቸው። ጌታቸው አብርሃም የተባለው መምህርና የህብረት ፓርቲ አባል በፖለቲካ አመለካከቱ ምክንያት ደረሰብኝ ባለው በደልና አድሎ ራሱ ላይ ቤንዚን አርከፍክፎ ተቃጥሎ ሞቷል መባሉን አስመልክቶ ላቀረብንላቸው ጥያቄ ከሰጡት ምላሽ የተቀነጨበ ነበር። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ አርብ ሚያዝያ 23 ቀን 2007 ዓ ም ምሽት ፕሮግራማችን አስተናጋጆች አሉላ ከበደና
ሰለሞን ክፍሌ ነን። አሁን በቅድሚያ የዓለም ዜና። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት ወደ ኬንያ ይጓዛሉ። የጉብኝታቸው ዓላማ ከሀገሪቱ መሪዎች ጋር ስለ ጸጥታ ትብብር፣ ስለ ንግድና ስለ ሰብአዊ መብቶች ለመወያየት መሆኑ ተገልጿል። የአሜሪካ ድምፁ ጌብ ጆስሎ ባጠናቀረው ዘገባ ሚስተር ኬሪ ኬንያን ሲጎበኙ የመንግሥቱ ኃይሎች በጸረ ሽብርተኛ እንቅስቃሴያቸው ይፈጽማሉ ተብለው የሚወነጀሉበትን ረገጣ በተመለከተ ለመነጋገር እንዲጠቀሙበት የሰብአዊ መብት ቡድኖች በማሳሰብ ላይ መሆናቸውን አመልክቷል። ቆንጅታዬ ታቀርበዋለች።
የውጭ ጉዳይ ሚኒስትር ጆን ኬሪ ኬንያን የሚጎበኙት በሀገሪቱ በስተሰሜን ምስራቅ በሚገኘው ጋሪሳ ዩኒቨርሲቲ የሚበዙት ተማሪዎች የሆኑ ቢያንስ 148 ሰዎች ከተገደሉበት ጥቃት ወዲህ ነው። ለጥቃቱ የሁለቱም ሀገሮች ጠላት የሆነው ጽንፈኛው ቡድን አልሸባብ ኃላፊነት መውሰዱ አይዘነጋም። ናይሮቢ ውስጥ የመልካም አስተዳደር አማካሪ የሆኑት ታም ምቦያ በውጭ ጉዳይ ሚኒስትሩ ጉብኝት የጸጥታ ትብብር ዋናው የውይይት ርዕስ መሆን ይኖርበታል ብለዋል።
Kenya has been victim to a number of attacks over the last few years and actually since 2011 to
Kenya ባለፉት ጥቂት አመታት በተደጋጋሚ የጥቃት ሰለባ ሆናለች። እንዲያውም በ2011 ዓመተ ምህረት ከዛ በፊት ከደረሱ ሁሉ የበዛ ጥቃት ደርሶባታል። ስለዚህ ሁኔታው አብዛኞቹን ኬንያውያን እጅግ በጣም አሳስቧል። ደግሞም ኬንያና ዩናይትድ ስቴትስ ትብብር የሚያደርጉበትም ጉዳይ ነው።
እንደ አውሮፓውያን የዘመን አቆጣጠር በ1998 በናይሮቢው የዩናይትድ ስቴትስ ኤምባሲ የደረሰው የቦምብ ጥቃት አልቃይዳንና ኦሳማ ቢንላደን የሚሉትን ስሞች ለምዕራቡ ዓለም ካስተዋወቀበት ጊዜ አንስቶ ጸረ ሽብርተኛ ትግል የዩናይትድ ስቴትስና የኬንያ ግንኙነት ዋና አካል ሆኖ ቆይቷል። ኬንያ በቅርብ ዓመታት በዩናይትድ ስቴትስ እገዛ ወታደሮቿን ወደ ሶማሊያ በማዝመትና በሀገር ውስጥም ሽብርተኞችን በማደን አልሸባብ ላይ ዘመቻ ስታካሂድ ቆይታለች። የመብት ቡድኖች በበኩላቸው የኬንያ የጸጥታ ኃይሎች በእነዚህ ዘመቻዎቻቸው በሀገሪቱ የሶማሌ ማህበረሰቦችን ማዋከብና የሙስሊሞች የሰብአዊ መብት ቡድኖችን ቢሮዎች መውረርን ጨምሮ የመብት ረገጣ ያደርሳሉ በሚል የሚቀርቡ ክሶች እያሳሰቧቸው መሆኑን ሲናገሩ ቆይተዋል።
የፕሬዚዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚደረግ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋበት አለምና ለሙከራ ስራ ለተመረጡ በርከት ያሉ የፖሊስ ጣቢያዎች የሚሰጥ የ20 ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የውሳኔው ዜና የተሰማው በተደጋጋሚ ከታዩ የጥቁር አሜሪካውያን በፖሊሶች እጅ የመገደል አጋጣሚዎች አንዱ በሆነውና በቅርቡ በተከሰተው በቦልቲሞር ፖሊሶች ቁጥጥር ስር ሳለ የተገደለውን የ25 ዓመቱን ጥቁር አሜሪካዊ ወጣት ፍሬዲ ግሬይን ህልፈት ተከትሎ በተለያዩ አካባቢዎች የተቃውሞ ሰልፎች እየተካሄዱ ባሉበት ወቅት ነው። በፖሊስ ቁጥጥር ስር ሳለ ህይወቱን ባለፈው ወጣት አሟሟት በወንጀል ሊያስጠይቅ ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ህግ ማርሊን ሞስፔ ዛሬ ያስታወቁ። ስድስቱ ፖሊሶች የሚከሰሱባቸው ወንጀሎች የነፍስ ማጥፋትን ጨምሮ ሌሎች ተጠያቂ የሚያደርጉ ግድፈቶች እንደሚሆኑ አመልክተዋል። አቃቤ ህጓ ጋዜጣዊ መግለጫ ተከትሎ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከዋይት ሀውስ በሰጡት አስተያየት ስድስቱ ተከሳሾች ጉዳያቸው በህግ የመታየት መብታቸው እንደተጠበቀ ነው ብለዋል። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የመንሻ አማጽያንን ገደልኩ ስትል ሳውዲ አረቢያ አስታወቀች። ሳውዲ መከላከያ ሚኒስትር በዛሬው ዕለት ባወጣው መግለጫ እንዳመለከተው ትናንት ማምሻው ላይ በደቡባዊቱ የናጅራን አውራጃ በተካሄደ ውጊያ 3 የሳውዲ ወታደሮችም የድንበር ኬላዎችን ለማጥቃት የሞከሩ አማጽያን ተገድለዋል። በድንበር ኬላዎችን ለማጥቃት የሞከሩት አማጽያን በሳውዲ አየር ኃይልና የምድር ጦር የተቀናጀ ውጊያ መመከታቸውንም የሚኒስትሩ መግለጫ ይፋ አድርጓል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በኔፖል በደረሰው እጅግ የበረታ የመሬት መንቀጥቀጥ የሞቱት ሰዎች ቁጥር ከ6200 በላይ መድረሱን ባለሥልጣናት አስታውቀዋል። ከዓለም ዙሪያ የተውጣጡ የአደጋ ጊዜ ሠራተኞች በፍርስራሹ የተቀበሩ ሰዎችን አስከሬን ለማውጣት በመሥራት ላይ ባሉበት በአሁኑ ወቅት በሚያዝያ 17ቱ ርዕደ ምድር የሟቾች ቁጥር አሁንም እየጨመረ መሆኑን ባለሥልጣናቱ አክለው አመልክተዋል። የኔፖል መንግሥት የቤተሰቦቻቸውን አባላት ላጡ ወገኖች የ1,000 ዶላር እርዳታና የሟቾችን የቀብር ሥነ ሥርዓት ለማስፈጸም የሚውል ተጨማሪ የ400 ዶላር በመስጠት ላይ ነው። በዋና ከተማይቱ ካትማንዱ አደጋው ከደረሰበት ዕለት ካለፈው ቅዳሜ አንስቶ ተመልሰው የሚሄዱበት ባለመኖሩ በየሜዳው ለመተኛት ለተገደዱ ወገኖች በፍርስራሹ ስር ከተቀበሩ አስከሬኖች የሚመጣው ሽታ ክፉኛ እየታወቁ መሆኑም ተዘግቧል። እንደ ተባበሩት መንግሥታት ድርጅት ግምት ከ8 ሚሊዮን በላይ ሰዎች የተጎዱ ሲሆን ቁጥራቸው ከ2 ሚሊዮን በላይ የሚሆኑ ሌሎች ከቤት ንብረታቸው ተፈናቅለዋል።
የአሜሪካ ዜግነት ያለው ቢሆን እንኳን በሰው አልባ አውሮፕላን አማካኝነት የሚፈጸምና አሸባሪዎችን ኢላማ ያደረገ የቦምብ ጥቃት አብዛኛው አሜሪካውያን የሚደግፉት መሆናቸውን አንድ አዲስ የሕዝብ አስተያየት ጥናት አመለከተ። አስተያየታቸውን ከሰጡ አሜሪካውያን 75% የሚሆኑት የዩናይትድ ስቴትስ በውጭ አገር የአሸባሪዎችን ቡድን የተቀላቀለ አሜሪካዊ ለመግደል ሰው አልባ አውሮፕላን ብትጠቀም ተቀባይነት ያለው ውሳኔ ነው ብለው እንደሚያምኑ የአሶሴትድ ፕሬስና ጂኤፍኬ በጋራ ያካሄዱት የሕዝብ አስተያየት ጥናት አመልክቷል። የሕዝብ አስተያየት ጥናቱ ውጤት የተሰማው የዋይት ሀውስ ቤተ መንግስት በተለያዩ 2 የጸረ ሽብር ኦፕሬሽኖች አልቃይዳን የተቀላቀሉ የ2 የአሜሪካ ዜግነት ያላቸውን ግለሰቦች መገደል ይፋ ባደረገ ከሳምንት አለፍ ያለ ጊዜ ውስጥ ነው። በጅቡቲ የሚገኘው የዩናይት ስቴትስ ጦር ካምፕ በበጎ የማይመለከቷቸውና እንዲሁም በተዘናጉ የሲቪል አየር መስመር ተቆጣጣሪ ሰራተኞች ሳቢያ ለአደጋ የተጋለጠ መሆኑን አንድ ዘገባ አመለከተ። የዋሽንግተን ፖስት ጋዜጣ ወታደራዊ ሰነዶች ዋቢ አድርጎ እንደዘገበው በጅቡቲ የሚታየው ይህ ችግር አሁንም አልተቋረጠም ብሏል። አድማጮች፣ የሰዓቱ ዜናዎች እነኚሁ ነበሩ።
ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች ያንዱን ለቅምሻ።
ወጣቱ ሊያመርት የሚችል አገሩን ሊያቃና የሚችል ነው ጥላ አገሩን ጥሎ የሚወጣው። ከሚወጡት መካከል ደግሞ ህጋዊ ሆነው የሚወጡት ፈቃድ ያላቸው ወይም ደግሞ ከመንግስት ጋር ያልተጣሉ ናቸው። ያለ ህጋዊ የሚወጡት ደግሞ በፖለቲካ ችግር ያለባቸውና ከመንግስት ጋር ጠብ ያላቸው ሰዎች ናቸው።
ፕሮፌሰር ሳይድ ሐሰን በሙሬ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ለስደት በሚያበቁ ምክንያቶች ዙሪያ ስለተካሄደ ጥናት ማብራሪያ ከሰጡበት የተቀነጨበ ነበር። ዝርዝሩ ወደ ኋላ ይቀርባል። አሁን የዕለቱ አብይ ርዕስ ጌታቸው አብርሃም የተባለ የመድረክ አባልና የሃዲያ ዞን መምህር በፖለቲካ አመለካከቱ ምክንያት ደረሰበት በተባለ የአስተዳደር በደልና አድሎ ቤንዚን አርከፍክፎ ራሱን በማቃጠል እንደገደለ የመድረክ ሊቀመንበር አስታውቀዋል። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ትላንት ለአሜሪካ ድምፅ ራዲዮ በገለጹት መሠረት ወጣቱ መምህር ራሱን አቃጥሎ የገደለው በሃዲያ ዞን ከሶሮ ወረዳ አስተዳደር ጽሕፈት ቤት ፊት ለፊት ነው። የወረዳው አስተዳዳሪ በመድረክ ሊቀመንበር የቀረበውን ክስና ማብራሪያ አይቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለአሜሪካ ድምፅ ራዲዮ እንደገለጹት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም። ራሱን ያጠፋውም በአስተዳደር በደል ምክንያት እንዳልሆነ መረጃ ተገኝቷል ብለዋል። እስክንድር ፍሬው ሁለቱንም ወገኖች አነጋግሮ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል።
የወጣቱ የመድረክ አባልና የሁማሮ አንደኛ ደረጃ ትምህርት ቤት የፊዚክስ መምህር የጌታቸው አብርሃም ቅሬታ የተጀመረው ከዝውውር ጋር በተያያዘ መሆኑን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይናገራሉ። እርሳቸው እንዳሉት ወጣቱ መምህር ከዚሁ ከሁማሮ ትምህርት ቤት በሀዲያ ዞን የሶሮ ወረዳ ዋና ከተማ ወደ ሆነችው ግምቢቹ ለመዘዋወር የአገልግሎት መስፈርቱን እንደሚያሟላ በመግለጽ ያቀረበው ጥያቄ በትምህርት ጽፈት ቤት ኃላፊዎች ተቀባይነት አጥቷል። በዚህ ምክንያት ቅሬታውን ለሶሮ ወረዳ አስተዳደር ጽፈት ቤት አቅርቦ ጉዳዩን ለመከታተል ወደ ግምቢቹ ከተማ መመላለስ ጀመረ ነው የሚሉት ፕሮፌሰር በየነ ይቀጥላሉ።
ጉዳዩን አቀረበ፣ በዚህ ይመላለሳል ለማስፈጸም ያለ ስራውንም እየሰራ ባለበት መሐከል ደሞዙን ይዙበታል። ልጁ እየሰራም ነው የሚመላለሰው ለአቤቱታ ደሞ ነው ይዙበታል። እንደ ደሞዘንም ልቀቁ የምልሙ ሌላ ጥያቄ ደግሞ ተደራቢ መጣ። ይህንንም ሁለቱንም ውሳኔ ፍለጋ ከታች ያሉት በድለውኛል ብሎ ከዚያ ከፍ ብሎ ላሉቱ አመልክቶ እየተመላለሰ
ደሞዙን ያዙበት ሲሉ ፕሮፌሰር በየነ እርሶ ባለዎት መረጃ መሰረት ከስራ ቀርቷል በሚል ነው ለጉዳዩ ወደ ከተማ ሲመላለስ ስራውን አልሰራም በሚል የተወሰነ ቀናት ደሞዝ ነው ወይስ ሙሉ ደሞዝ? የአንድ ወር የሁለት ወር የተያዘ
የሁለት ወር ደሞዝ ነው የተያዘበት። የሁለት ወር ደሞዝ ሊያዝብኝ አይገባም። እኔ ስራዬን በአግባቡ እየሰራው በየትርፍ ጊዜ በየመሀከሉ ነው አቤቱታውን ለማቅረብ የሚመላለሰው እያለ በዚህ መሀከል እያለ የወረዳው አስተዳደር ደረጃ ደርሶ አቤቱታውን ጨርሶ እሱ ላይ ይፈርዱበታል። ምንም አይነት ተበደልኩ የምትለው በደል አይደለም፣ ከዚህ እስከዚያ ድረስ የተወሰደብህ እርምጃ ልክ ነው የሚል ወሰድበታል። በዚህ
አለመዛወርህ ትክክል ነው ነው
አለመዛወርህም ትክክል ነው፣ ደሞዝም የተቆረጠውም ትክክል ነው፣ የተደራራቢ በደሎች የደረሱብኝ ይላል። እና በዚህ አይነት ከቀጠለ እኔን እንግዲህ በረሃብ በችጋር ድሞት ነው የተወጠነ የተሸረበ ነገር ነው በሚል ብስጭት ውስጥ ይገባል። ይሄ ልጅ ቅድም በጠቀስኩት እለት ሚያዝያ 17 እንግዲያው እንዲህ አድርጋችሁ በረሃብና በችጋር ከምትገሉኝ እኔ ራሴን አጠፋለሁ፣ ይሄ ህግና ስርዓት ዳኝነት አቤት ተብሎ መፍትሄ የሚገኝበት በሌለበት ከመኖር እኔ ራሴን ማጥፋት መርጣለሁ አለ። ከዚያ የልጅ አስተዳደር ጽህፈት ቤት ግቢ ይሄዳል።
የምን አስተዳደር? የሶሮ ወረዳ አስተዳደር።
የሶሮ ወረዳ አስተዳደር ጽህፈት ቤት ይሄዳል። ራሱ ላይ ጋዝ ወይ ቤንዚን ይነሰንሳል፣ ክብሪት ይጭራል፣ እዚያው ተቃጥሎ ሞተ።
በሟቹ ወጣት መምህር ላይ በደል ስለመድረሱ እርግጠኛ መሆናቸውን የሚናገሩት የመድረኩ ሊቀመንበር ምክንያቱ ደግሞ ፖለቲካዊ ነው ብለዋል።
የፖለቲካው አቋሙ ምክንያት ይሄ ልጅ የዚህ አይነት ጭቆና አልደረሰበትም፣ የአስተዳደር በደል አልደረሰበትም የምልበት ምንትም ያህል ጥርጣሬ አይኖረኝም። ምክንያቱ የፖለቲካ አቋሙ ከኢህአዴግ የተለየ መሆኑ ነው።
በሀዲያ ዞን የሶሮ ወረዳ አስተዳዳሪ በመድረክ ሊቀመንበር የቀረበውን ውንጀላና ማብራሪያ አልተቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለቪኦኤ እንዳሉት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም። አቶ ኤልያስ ምላሻቸውን ይቀጥላሉ።
አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ ጌታቸው አብርሃም የተባለ የመድረክ አባል የሆነ የሀዲያ ዞን መምህር በፖለቲካ አመለካከቱ ምክንያት በደረሰበት የአስተዳደር በደልና አድሎ ራሱን ቤንዚን አርከፍክፎ አቃጥሎ መግደሉን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። በእናንተ በኩል ምንድን ነው ያላችሁ መረጃ? በትክክል መምህሩ ራሱን ቤንዚን አርከፍክፎ መግደሉስ እውነት ነው ወይ? ምክንያቱ ላይ ምንድን ነው የእናንተ አስተያየት?
ራሱን በቤንዚን አጥፍቷል የተባለው እውነት ነው። ነገር ግን የመድረክ ፓርቲ አባል ነው ለሚባለው ጉዳይ እና የአስተዳደር በደር ደርሶት ነው ለሚባለው ጉዳይ የፓርቲ አባል መሆኑን የእኛ ፓርቲ መድረክ ስላይደላ የፓርቲ አባል ይሁን አይሁን እኛ ስለ ፓርቲ አባልነት የምናውቀው ነገር የለም፣ በግሌም ያውቀው ነገር የለም። ግን አስተዳደራዊ በደል ወደ መምህር እንደመሆኑ መጠን ወደ ትምህርት ጽህፈት ቤትም ሄዶ ወደ አስተዳደርም ሄዶ አንድ ቢጣሽ ወረቀት ይሄ ደርሶብኛል ብሎ እኛ ጋር መመልካቻም ይዞም ቀርቦም አያውቅም። አስተዳደራዊ በደልም አልደረሰበትም። አስተዳደራዊ በደል ስለደረሰበትና የመድረክ አባል ስለሆነ ራሱን አጥፍቷል የሚባለው ነገር ደግሞ እኛ እስከምናውቀው ድረስ እኔ እስከማውቀው ድረስ ከእውነት የራቀ ስህተት ነው።
እዚህ ላይ አቶ ኤልያስ እንግዲህ የመድረኩ ሊቀመንበር እና እርሶ ሁለታችሁ ማረጋግጣችኋል ሁኔታው መከሰቱን። እንግዲህ የምትለያዩት ምክንያቱ ላይ ነው። የመድረኩ ሊቀመንበር መምህሩ ራሱን ያጠፋበት ቦታ በራሱ እርሶ የሚመሩት የሶሮ ወረዳ አስተዳደር ጽፈት ቤት ፊት ለፊት መሆኑን በመግለጽ ይሄም ምክንያቱን ጠቋሚ መሆኑን ያምናሉ። በርሶ እምነት ራሱን ለማጥፋት ለምን ያንን ቦታ መረጠ? በእናንተ ጽፈት ቤት ፊት ለፊት ለምን ቤንዚን አርከፍክፎ ራሱን አጠፋ?
እኛ ምክር ቤት ፊት ለፊት ትላልቅ ግራም ቀኝም የሚያስኬድ ትላልቅ መንገዶች ያሉበት ነው። ይህን መንገድ የመረጠበትን ዋና ምክንያት በግሌ አላውቀውም፣ ግን እኛ ፊት ለፊት ራሱን ስላጠፋ ብቻ አስተዳደራዊ በደል ስለደረሰበት ነው፣ ምላሽ ስላጣ ነው እና የመድረክ አባል ስለሆነ ነው የሚል ነገር ላይኔ ምንም ትርጉም የለውም። ላይኔ ምክንያቱም እዛ የመጣበትን ዋና ምክንያት የሚያውቀው ራሱ ነው የሚያውቀው ለምን እንደመጣ። እዛ አካባቢ ስለመጣ ብቻ የአስተዳደር በደል ስለደረሰበት ነው፣ ተጽዕኖ ስለደረሰበት ነው የምለው ነገር እንግዲህ ያው እኛ በርካታ የመልካም አስተዳደር ጉዳዮች የግለ ቤተሰብ ቅሬታ የሚያቀርቡ ሰዎች አሉ። በደንብ እየተከታተለከኝ ከሆነ እስክንድር፣ ይሄ ሰው አንድም ጊዜ እኛ ጋር ቅሬታም አቅርቦ ቅሬታንም ሰምተን የቅሬታ ጉዳይም አንስቶም ስለማያውቅ ነው እያልኩ አለው።
አቶ ኤልያስ እንግዲህ እርስዎ የሚመሩት የሶሮ ወረዳ አስተዳደር እና የወረዳው ፖሊስ ሊሆን ይችላል የሚመለከታቸው አካላት መምህሩ በምን ምክንያት በአደባባይ ራሱን ቤንዚን አርከፍክፎ አጠፋ የሚለውን ለመመርመር ለማጥናት ያደረጋችሁት ጥረት አለ? እየደረሳችሁበት መደምደሚያ አለ ወይ?
የፖሊስ አካላት እና ራሱን ቤንዚን ባርከፈከፈበት ቦታ ላይ አንድ በ16 ገጽ የሚትሆን ደብተር ነበች። ከ16 ከሚትሆን ገጽ ደብተር ውስጥ አንድ አምስቱ አራቱ ላይ የሆነ ነገር ቦጫጭሯል ልጁ ማለት ነው። አንድም ሲታይ ከቤተሰብ ጋር አንድም ከሴቶች ጋር ቅሬታ እንዳለ የሚያሳይ ነገር አለ። እዛ
ከፍቅር ግንኙነት ጋር በተያያዘ እና ከቤተሰብ ጋር በተያያዘ ነው የሚሉኝ?
አዎ፣ እንደዛ አይነት ነገር የሚያሳይ ነገር አለ ባስቀመጠው ማስታወሻ ላይ ማለት ነው። ከዛ ውጪ ግን አሁን በእርግጠኝነት ይሄ ስለሆነ ነው ብሎ በደብተርም አሁን ጻፈ ባልኩትም በግልጽ ያስቀመጠ ነገር የለም። ግን ውስብስብ የሆኑ ነገሮች ጽፏል። ይሄን ደግሞ እኛ ምን ማለት ነው መነሻው ምንድን ነው ይሄ ጽሁፍስ የምለውን ነገር ያው ቼክ እያደረግን ያለ ነው። በጻፈ ጽሁፍም ቅድም ከመድረኩ ሊቀመንበር ተነስቷል ብለ እኔን እንደጠየቀኝ አስተዳደራዊ በደል ስለደረሰ ነው ይሄ ቅሬታ ስላልተፈታ ነው ይሄ ችግር ስላለብኝ ነው የምለውን ነገር አላየንም እኛ።
አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ በጣም ነው የማመሰግነው ስለ ጊዜዎት። እንግዲህ ተጨማሪ መረጃዎች ካሉ እንደሚተባበሩን ተስፋ አደርጋለሁ። ሰሞኑንም በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ።
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እኛም እናመሰግናለን። አድማጮች፣ አሁን ወደ መጽሔቱ ክፍለ ጊዜ ነው የምንሻገረው። በእስራኤል የሚኖሩ ኢትዮጵያዊ ዝርያ ያላቸው ቤተ እስራኤላውያን በኢየሩሳሌም ያደረጉት ሰላማዊ ሰልፍ በውከት ተጠናቋል። የፖሊስን የግፋ አያያዝ ለመቃወም አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። የአሜሪካ ድምፁ ሮበርት በርገር ከኢየሩሳሌም ያደረሰንን ዘገባ ሄኖክ ሰማእግዜር ያቀርበዋል።
በመቶዎች የሚቆጠሩ ቤተ እስራኤላውያን በዛሬው ዕለት በኢየሩሳሌም ከተማ ባደረጉት ሰላማዊ ሰልፍ በፖሊስ መድሎ ይደርስብናል ሲሉ ድምፃቸውን አሰምተዋል። ሰልፈኞቹ በፖሊስና ጸጥታ ኃይሎች ላይ ጠርሙስና ድንጋይ ሲወረውሩ፣ ፖሊስ በአጸፋው ውሃ በመርጨትና እንባ አስመጪ ፈንጂዎችን በመተኮስ ሰልፉን ለመበተን ሲንቀሳቀስ ታይቷል። ሰላማዊ ሰልፉ የተቀጣጠለው በፖሊስ ባልደረቦች አንድ ኢትዮጵያዊ ዝርያ ያለው ወታደር ሲደበደብ የሚያሳይ ቪዲዮ በድረ ገጾች ከተሰራጨ በኋላ ነው። ትውልደ ኢትዮጵያውያኑ ለዚህ ምግባር ዘረኝነት ምክንያት እንደሆነ ይናገራሉ። ፍጹም ጥፋት ያላጠፋን ሰው መደብደብ ተገቢ አይደለም ሲሉ መፈክሮችን አንግበዋል፣ አሰምተዋል። የፖሊስ የጭካኔ ይዞታ ይቁም፣ በፖሊስ ምግባር አዝነናል፣ ምግባሩ ጸያፍ ነው የሚሉ መፈክሮች በዛሬው ዕለት ተሰምተዋል። ፒና ታማኖሻታ የቤተ እስራኤላውያኑ ትውልደ ኢትዮጵያውያን መሪ ሲሆኑ በእስራኤል የህዝብ ተወካዮች ከኔሴት አባል ሆነው አገልግለዋል።
የሰዎች የቆዳ ቀለም ለፖሊስ ባልደረቦች ድብደባ እንዲፈጽሙ ስድብና ማግለል እንዲያከናውኑ ምክንያት ሊሆን አይገባውም።
በእስራኤል ሀገር 120 ሺህ በላይ ኢትዮጵያውያን ይሁዶች ይኖራሉ። 8 ሚሊዮን እስራኤላውያን በሚኖሩባት ሀገር ትውልደ ኢትዮጵያውያኑ ቁጥራቸው አናሳ ነው። የሚበዙት በ1984 ዓመተ ምህረትና በ1991 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር በአውሮፕላን የሰፈራ መርሃ ግብር ወደ እስራኤል የተጓዙ ናቸው። የሚበዙት ኢትዮጵያውያን ወደ እስራኤል ማህበረሰብ ለመቀላቀል ከቴክኖሎጂ ጨምሮ ባህልና ሌሎች ማህበራዊ ፈተናዎች ተጋፍጠዋል። ቤተ እስራኤላውያኑ ኢትዮጵያውያን ተቀባይነት ያጣኑ በዘረኝነት የተነሳ ነው ይላሉ።
በእንደዚህ አይነት ሁኔታ መኖር በእጅጉ አስቸጋሪ ነው። ልጄ ወደ መንገድ መውጣት እየፈራ ባለበት ሀገር ነው የምኖረው።
ኢትዮጵያዊ ዝርያ ያለው ቤተ እስራኤላዊ የሰጠውን አስተያየት ነው የሰማ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ኢትዮጵያዊ ዝርያ ያለውን እስራኤላዊ ወታደር የደበደቡትን የፖሊስ ባልደረቦች ድርጊት አውግዘው መረጋጋት እንዲኖር ጠይቀዋል። ጉዳዩ ተጣርቶ የድርጊቱ ተሳታፊዎች ለፍርድ እንደሚቀርቡም ጠቅላይ ሚኒስትሩ ገልጸዋል። አክለውም በእስራኤል የሚኖሩ ኢትዮጵያዊ አይሁዶችን ከእስራኤል ማህበረሰብ ጋር ለማዋሃድ የተያዙ ጥረቶች እንደሚጠናከሩ ገልጸዋል።
ዩናይትድ ዊ ስታንድ ዲቫይድድ ዊ ሻል ፎል አስ ዘ ካናን ጎ ስትሮንገር ማ አፍሪካ
Peace, love, and harmony.
የደቡብ አፍሪካው ሌዲ ስሚት ብላክ ሞምባዙና የማሊው ተወዳጁ ድምፃዊ እንዲሁም የሙዚቃ ደራሲ ሳሊፍ ኬታ ናቸው። በጥላቻ ተነሳስተው በደቡብ አፍሪካ የተለያዩ ከተሞች በሌሎች አፍሪካውያን ላይ ያደረሱትን የግፍ ጥቃት በመቃወም በዚያ ስሜትና ሀሳብ ያዜሙት እንሆ ዩናይትድ ዊ ስታንድ።
ዝግጅታችን ይቀጥላል። አድማጮች፣ ወደ ቀጣዩ ቅንብር ከመሸጋገራችን በፊት እዚህ ጋር የፕሮግራም ማሳሰቢያ አለን።
ግንቦት 16 2007 ዓ.ም ተመረጠ። የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ።
አሁን ዋና ዋና የዕለቱን ዜናዎች ባጫጭሩ ከአሉላ ከበደ እንስማ።
የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት ወደ ኬንያ ይጓዛሉ። የጉብኝታቸው ዓላማ ከአገሪቱ መሪዎች ጋር ስለ ጸጥታ ትብብር፣ ስለ ንግድና ስለ ሰብአዊ መብቶች ለመወያየት መሆኑ ተገለጠ። የፕሬዚዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚጠለቅ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋበት አለምና ለሙከራ ስራ ለተመረጡ በርከት ያሉ የፖሊስ ጣቢያዎች የሚሰጥ የ20 ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይት ስቴትስ የፍትህ ሚኒስቴር አስታወቀ። በፖሊስ ቁጥጥር ሳለ ሕይወቱ ባለፈው ወጣት አሟሟት በወንጀል ሊያስጠይቅ የሚያስችል ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ሕግ ማርሊን ሞስቢ ዛሬ ያስታወቁ። ስድስቱ ፖሊሶች የሚከሰሱባቸው ወንጀሎች ነፍስ ማጥፋት እንዲጨምር እንደሚችልም አቃቢ ሕጉ አመልክተዋል። የአቃቢ ሕጓን ጋዜጣዊ መግለጫ ተከትሎም የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ከዋይት ሀውስ በሰጡት አስተያየት ስድስቱ ተከሳሾች ጉዳያቸው በሕግ የመታየት መብታቸው እንደተጠበቀ ነው ብለዋል። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የየመን ሺያ አማጽያንን ገደልኩ ስትል ሳውዲ አረቢያ አስታወቀች። የአሜሪካ ዜግነት ያለው ቢሆን እንኳን በሰው አልባ አውሮፕላኖች አማካኝነት የሚፈጸምና የአሸባሪዎችን ኢላማ ያደረገ የቦምብ ጥቃት አብዛኛው አሜሪካውያን የሚደግፉ መሆናቸውን አንድ አዲስ የሕዝብ አስተያየት ጥናት አመለከተ። ርዕሰዎቹ እነኝ ናቸው።
አሉላ ከበደን ለዜናዎቹ አመሰግናለሁ። ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። ሁለት ኢትዮጵያውያን የምጣኔ ሀብት ምሁራን ከአንድ ሁለት ዓመት በፊት ኢትዮጵያውያንን ከአገር በሚያስኮበልሉ ምክንያቶች ላይ ጥናት አካሂደዋል። ምክንያቶቹንም ወጣቶቹ ከአገር እንዲወጡ ከውስጥ የሚገፉ፣ ከውጭ የሚማርኩ ወይም የሚያማልሉ፣ እንዲሁም ተባባሪ በመሆን የመሰደድ ፍላጎትን የሚያመቻቹ በማለት በሦስት ከፍለው ተንትነዋል። አጥኞቹ በፕሮፌሰር ሰይድ ሐሰን በሙሬ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር እንዲሁም በዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲና በጆሃንስበርግ ዊትዋተርስታንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር ሚልጋ ነጋሽ ናቸው። ስለ ጥናታቸውና ስለ ደረሱበት ግኝት ትዝታ በላቸው አነጋግራቸዋለች።
ፕሮፌሰር ሰይድ ሐሰን፣ ፕሮፌሰር ሚንጋ ነጋሽ፣ አስቀድሜ ስለ ትብብራችሁ በጣም አመሰግናለሁ። እና ከቀናት በፊት እንግዲህ በተሰደዱበት ስፍራ ኢትዮጵያ ላይ የደረሰው የግፍ ግድያ ከመቼውም በበለጠ የኢትዮጵያን ወጣቶች የሚሰደዱበትን ምክንያት አበክረን እንድንጠይቅ መፍትሄም እንድንፈልግ አስገድዷል። እና ሁለታችሁ ደግሞ ከሁለት ዓመታት በፊት በጉዳዩ ላይ ያደረጋችሁትን ምሁራዊ ጥናት በጽሁፍ አቅርባችኋል። ያን ጥናት መሰረት በማድረግ ነው እንግዲህ ዛሬ ለውይይት የጋበዝናችሁ። በጥናታችሁ ፑል ፋክተር፣ ኢትዮጵያን አገር ለቀው እንዲወጡ የሚያደርጓቸውን ፑሽ ፋክተር፣ በሌላ በኩል ደግሞ ከሀገር እንዲወጡ የሚገፉ በማለት ዋናው የሚሰደዱበት ምክንያት ኢኮኖሚ መሆኑንም በመጥቀስ ጥናት አድርጋችኋል። አንዳችሁ በዚህ በምትሰጡን ማብራሪያ ብንጀምር።
ችግር የለውም ዶክተር መንጋ ቀጥል።
እሺ እግዚአብሔርልኝ። በመጀመሪያ አንድ ትርጉም ላይ ሐሳብ ብንይዝ ጥሩ ይመስለኛል። ስደትን ፍልሰትን ከስራ ፍለጋ ጋር በተያያዘ በጊዜያዊ መንገድ የሚወጡና ደግሞ በቋሚ መንገድ የሚወጡትን ከዛ ደግሞ በመፈናቀል ምክንያት በተለይ በሀገር ውስጥም ሆነ ከሀገር ድንበር ዘለል በሆኑ ችግሮች ተፈናቅለው የሚወጡትን መለየት ይኖርብናል። ሁለተኛ ስደትና ፍልሰት የሰው ልጅ ታሪክ ነው። በእኛ ብቻ የተጀመረ አይደለም፣ በእኛም የሚያልቅ አይደለም። እንደውም በዘመነ ግሎባላይዜሽን ላይ ብዙ ህዝብ ከሀገር ሀገር የሚወጣበት በውጭ ሀገር ተወላጅ የሆኑ ሰዎች በተለያየ ዓለም ላይ የሚኖሩበት በተለይ ከኢኮኖሚ ጋር ግንኙነት ደግሞ ጋር በጣም የተያያዘ መሆኑን መጀመሪያ መሰረት ላይ ማስቀመጥ ይኖርብናል። በእኛ ጽሁፍ ያስቀመጥ ነው በዚህ በአንድ ሁለት አመት በፊት የነበረው የሚስቡ ጉዳዮች ምክንያቶች የሚገፉ ጉዳዮችና ተጓዳኝ የሆኑ ነገሮች ብለን በሶስት ነበር ያስቀመጥ ነው። በሚስቡ ሁኔታዎች ስንመለከት በውጭ ሀገር ከመኖር የሚመጡ ጥቅሞች አሉ ተብሎ የሚገመቱ ናቸው። እነዚህም ማለት ለምሳሌ አሜሪካን ሀገር ከመኖር የሚመጡ ጥቅሞች ከአውሮፓ ከደቡብ አፍሪካም ያለውን ማየት ይቻላል። የሚገፉት ጉዳዮች ደግሞ በሀገር ውስጥ ያሉ ኢኮኖሚያዊና በተለይ የስራ እድሎች አለመኖር፣ ወጣቱ ስራ አለማግኘቱ፣ በፖለቲካ፣ በጎሳ፣ በሃይማኖት፣ በአፈና የመፈናቀል ችግሮች እና የሰብአዊ መብት መጣስ፣ መልካም አስተዳደር ያለመኖር፣ እነዚህ ሲሆኑ ተጓዳኝ ደግሞ የምንላቸው ህገወጥ የሰው አዘዋዋሪዎች መብዛት፣ ፈቃድ ያላቸው ግን በአጠቃላይ አጭበርባሪ የሆኑ የሰራተኛ ስራ ፈላጊና አስቀጣሪ ነን የሚሉ ሰዎች መኖራቸው፣ በውጭ ሀገር ያሉ ኢትዮጵያውያን ያላቸው ከሀገር ውስጥ ያለው ግንኙነት የመሳብ በዝምድና በወዳጅነት የሚመጡ እና ውጭ ሀገር ደግሞ ሄደው ወደ ሀገራቸው ሲመለሱ የጥሩ ውጤት ምልክት የሚያሳዩ አንዳንድ ሰዎች በመኖራቸው፣ እነዚህ ሁሉ በአጠቃላይ ሲታዩ ፑሽ ፑል እና ደግሞ ሜዲየቲንግ ፋክት ብለን በሶስት ያለውን በዓለም ላይ ያለውን የምርምር ውጤት ጨምቀን ከኢትዮጵያ ሁኔታ ጋር ለማገናኘት ሞክረናል። ሆኖም ግን ማይግሬሽን እና ይሄ ወደ ውጭ ያለው ፍልሰት ልዩ ሙያ የሚጠይቅ ነው። የሳይኮሎጂ፣ የሶሻል፣ የፖለቲካል እና የኢኮኖሚ ሁኔታዎች ሲመለከቱ እኛ የተመለከትነው በኢኮኖሚ መነጽር ነው። ቁምና ፕሮፌሰር ሰይድ ቢጨምርበት።
እሺ ጥያቄ ላክልና ፕሮፌሰር ሰይድ ይጨምራሉ። ኢትዮጵያውያንን የሚያሰድዱ በጣም በርካታ በድህነት ምክንያት ምርጫ በማጣት ከዛ ጋር የተያያዙ ምክንያቶችን በጥናቱ ዘርዝራችኋል። ጥናታችሁ ራሱን ከአስር በመቶ በላይ አድጓል የተባለውን የኢትዮጵያ ኢኮኖሚ እውነትነት ከጥያቄም የሚያስገባ ነው። እንግዲህ ያው እናንተ የኢኮኖሚ ምሁራን ስለሆናችሁ ኢኮኖሚው ላይ እናትኩርና የአገሪቱ ኢኮኖሚ እያደገ መሆኑን ዓለም አቀፍ የገንዘብ ተቋማትም በየጊዜው በሚያወጡት ዘገባ እየነገሩን ስለሆነ ይህንን አያይዘው እንዴት ወጣቱን በስራ ሊያሳትፍ አልቻለም ይሄ ያደገው ኢኮኖሚ የሚለውንም በመመለስ እግረ መንገዶትን ፕሮፌሰር ሰይድ ሀሰን።
እሺ በመጀመሪያ በዶክተር ምንጋም ስም እንደዚሁ ሁላችን የሚያዘንበት ስለሆነ ይሄ በኢትዮጵያኖች ላይ የደረሰው በደል ያሳዘነን መሆኑንና ለወላጆቻቸውም ለቤተሰቦቻቸውም ያለንን ለቅሶ መድረስ ጉዳይ ለማንሳት እፈልጋለሁ። ሁላችንም ተቆጭተናል። ኢትዮጵያኖች ግን የተሰቀቀ ሁኔታ ቢታረዱም እና ብናያቸውም በብዙ ሺህ የሚቆጠሩ ሰዎች በባህር ላይ አልቀዋል። ይሄ መጀመሪያው አይደለም። አሟሟታቸው ጉዳይ በጣም የሚያሳዝን ነው። ሁላችንም አዝነናል። ይህንን ለኢትዮጵያም ሕዝብ ለወላጆቻቸው ነው ማሳለፍ እፈልጋለሁ። ወደ ጥያቄውና ወደ ነጥቦቹ ልመለስና የኢትዮጵያ ኢኮኖሚ ተዛብቷል። አደገ የሚባለው የአገልግሎት ጉዳይ ነው እንጂ አሁን ኢንዱስትሪ ብንመለከት ከ10%፣ 11%፣ 12% እዛው እየተንፏቀቀ ነው ያለው። የግብርናውን ብንመለከት ደግሞ ግብርናውም ራሱ አሁንም ቢሆን ያሉ የድሮውን የሰው ኃይልና የበሬ ኃይል የፈረስ ኃይል ይዘን ነው የምንታገለው፣ እየቆፈርን ነው፣ ዶማ ይዘን እየቆፈርን ነው ያለ ነው። እና በዛ አኳን የኢትዮጵያ ኢኮኖሚ አድጓል የሚባለው በጣም አስቸጋሪ ነው። ብዙ ጥናቶችም ይህን ጥያቄ አስገብተዋል። ነገር ግን በአገልግሎቱ በኩልና እንደ ቤት በመስራት መንገድ በመስራት ግድብ በመስራት እንደነዚህ ያሉ ነገሮች ንግዶቹ እየተስፋፉ ነው ያሉት እና ይሄ ደግሞ አጠቃላይ የኢትዮጵያን ኢኮኖሚ ያዛብቷል። ከግብርናውና በተለይም ግል እንቅስቃሴው ወደ መንግስት፣ ከኢንዱስትሪው ወደ አገልግሎቱ ወስዶታል። ይሄ ነገር ካልተመለሰ ድረስ አስቸጋሪ ነው። እድገት የሚባለው እንግዲህ ቤት በመስራት መንገድ በመስራት ግድብ በመስራት ያሉ ነገሮች ናቸው ያሉት እንጂ በኢንዱስትሪ በኩል ምንም የታየ ነገር የለም። ብረት ቀጥቅጦ ፋብሪካ አድርጎ የሚያደርግ ነገር ምንም የተንቀሳቀሰ ነገር የለም። ይሄ የታወቀ ነው እና ሌላው ደግሞ ቁጥሩም ራሱ አስቸጋሪ ነው። አሁን ለምሳሌ እንደው አንድ ነገር ለማንሳት እስካሁን ድረስ 30 ዓመት ባየሁት መሰረት እያንዳንዱ ሀገር ዲቫሉዌሽን ያደረገ ገንዘቡን ያረከሰ ሀገር የኢኮኖሚ ችግር፣ የኢኮኖሚ ድቀት፣ ሪሴሽን እና ኮንትራክሽን ደርሶባቸዋል። ኢትዮጵያ ውስጥ ይሄ ተደርጎ እድገቱ መጀመሪያ እንደነገሩን 11% ያድጋል እንደተባለ ያው እዛው ሆነ እና ይሄ ኢትዮጵያ እንግዲህ ሌላ ፕላኔት ሌላ ሀገርነት ማለት ነው። ይሄ ሊሆንም አይችልም። ብቻ ለማንኛውም ብዙ ነገሮች አስቸጋሪዎች ናቸው። ዋናው ነገር እንግዲህ ቀስቃሽ ናቸው ብዬ ለምንድን ነው ሀገራቸው ጥለው የሚወጡት እነማን ናቸው? መጀመሪያ እነማን ናቸው ብለን መጠየቅ አለብን። ሀገራቸውን ጥለው የሚወጡት እነማን ናቸው ስንል በጠቅላላ ጎልማሳው ነው፣ ወጣትና ጉልበት ያለውና ተማርኩ የሚለው ነው። ከነዚህ መካከል ደግሞ ህጋዊ ሆነው የሚወጡ አሉ፣ መንግስትም የሚልካቸው በፓስፖርት ይዘው እንደ ቃም ተሽጠው ወደ ውጭ ሀገር የሚላኩ አሉ፣ እነሱ አሉ። ሌሎ ደግሞ ህጋዊ ባልሆነ መልክ የሚወጡ አሉ እና ህጋዊ በሆነ መልክ የሚወጡት አብዛኞቹ ወደ መካከለኛው ምስራቅ ወደ ሚድል ኢስት የሚሄዱ ናቸው። ህጋዊ ያልሆኑ ሰዎች ደግሞ የሚወጡት አብዛኞቹ በሰሜን አፍሪካ አድርገው በሊቢያና በሞሮኮ በምነያ አድርገው ወደ ጣሊያንና ወይም ደግሞ ደቡብ አፍሪካ የሚሄዱ ናቸው። እነዚህ ደግሞ ተማር ነው የሚሉት ምናልባት ሁለተኛ ቋንቋ የሚችሉ እንግሊዝኛ የሚችሉ እነዚህ ናቸው እና ጠቅላላ ስናየው ወጣቱ ሊያመርት የሚችል ሀገሩን ሊያቃና የሚችል ነው ጥሎ ሀገሩን ጥሎ የሚወጣው። ከሚወጡት መካከል ደግሞ ህጋዊ ሆነው የሚወጡት ፈቃድ ያላቸው ወይም ደግሞ ከመንግስት ጋር ያልተጣሉ ናቸው። ያለ ህጋዊ የሚወጡት ደግሞ በፖለቲካ ችግር ያለባቸው እና ከመንግስት ጋር ጠብ ያላቸው ሰዎች ናቸው እና ይህንን ሁሉ ስንመለከት ችግሩ በጽንሰ ሀሳብ የሚገፉ አሉ፣ የሚስቡ አሉ፣ የሚገፋፉ አሉ ብንላቸውም አብዛኛው ኢትዮጵያ ህዝብ የሚሰደድበት ምክንያት ተገፍቶ ስለሆነ ነው። ስለጨነቀው ስለጨለመው ነው።
የተከበራችሁ አድማጮች፣ ውይይቱ አልተቋጨም። ሁለተኛው ክፍል ነገ በስፋት ይቀርባል። አሁን አፍሪካ በጋዜጦች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። አንድ ህገ ወጥ አዘዋዋሪ ከአዲስ አበባ እስከ ሊቢያ ስላለው የጉዞ መስመር ዘረዘረ። አንድ ሞዛምቢካዊ ደራሲ ለፕሬዚደንት ዙማ የጻፉት ደብዳቤና የፕሬዚዳንቱ ምላሽ የሚሉት ርዕሶች ነው ዛሬ የምንመለከተው። ይህ አልጀዚራ ድረገጽ አህመድ የተባለ አዲስ አበባ ውስጥ ሰዎችን ህገወጥ በሆነ መንገድ ወደ ውጭ በማሸጋገር ተግባር የታወቀ ያለውን ሰው አነጋግሯል። አህመድ የተባለው ሰው ከአዲስ አበባ ወደ መተማ ከዚያም ወደ ካርቱምና ሊቢያ እንዴት መጓዝ እንደሚቻል ያስረዳል። መተማ ድረስ በህጋዊ መንገድ እንዴት መሄድ እንደሚቻል ከገለጸ በኋላ በሱ መስመር መሄዱ ወጪ እንደሚቀንስ ምቾትም እንዳለው አስረድቶ ሱዳን ለመግባት የሚያስፈልገው ቪዛ አዲስ አበባ ካለው የሱዳን ኤምባሲ 10,000 ብር ከፍሎ ለማግኘት የሚያዋውሉ ሰዎች እንዳሉ ይገልጻል። መተማ እንደተደረሰ ደግሞ ሆቴል ተዘጋጅቶ ይጠብቃችኋል። ከዚያም ሌሎች ስልክ ይደውሉላችሁና የሱዳንን ድንበር በመሻገር ተግባር የሚረዷችሁ የሱዳን ባለሥልጣኖች አሉ። የእነሱ መኪኖች ስለማይፈተሹ ሱዳን ከገባችሁ በኋላ ወደ ማደሪያ ቦታ ይወስዷችሁና በቀጣዩ ቀን ወደ ካርቱም ይወስዷችኋል በማለት በስልክ በዝርዝር አስረዳ። ከካርቱም ወደ ሊቢያ ለመጓዝ የሚያስፈልገው ገንዘብ ከ45 እስከ 50 ሺህ ብር እንደሆነ፣ ሊቢያ ከገባችሁ በኋላ የተጠየቀውን ገንዘብ ከፍላችሁ የምትፈልጉት አይነት ጀልባ ይሰራላችሁና አንድ የመረጣችሁት ሰው ጀልባ መቅዘፍ ይማራል። ከዚያም አስተባባሪዎቹ ኮምፓስ ማለት መንገድ መሪ መሳሪያ ይሰጡትና እንዴት እንደሚጓዝ ያስረዱታል። የጀልባው ትልቅነትና ትንሽነት በሚከፈለው ገንዘብ መጠን እንደሚለያይ አዲስ አበባ ያለው አህመድ የተባለ ሰው በዝርዝር እንዳስረዳ የአልጀዚራ ድረገጽ ላይ የወጣው ቃለ መጠይቅ ይገልጻል። ወደ አውሮፓ በድብቅ ለመግባት እስከነ ጀልባው የሚያስፈልገው ገንዘብ 80 ሺህ ብር ገደማ እንደሚሆን፣ በአውሮፓ የባህር ጠረፍ ከደረሱ በኋላ ጀልባው እንደሚጣል፣ ከኢጣሊያ ወደ ፈረንሳይ ወይም ጀርመን ለመሄድ ከተፈለገ ደግሞ ሌላ ወጪ እንደሚያስፈልግ አህመድ የተባለው ሰዎችን በህገወጥ መንገድ የሚያሸጋግረው ሰው በስልክ ከአልጀዚራ ለቀረበለት ቃለ መጠይቅ እንደዘረዘረ ድረገጹ አስፍሯል። ዘ ጋርዲያን ጋዜጣ ድረገጽ ላይ በወጣው ጽሑፍ መሰረት ሞዛምቢካዊ ደራሲ ሚያኮቶ ለደቡብ አፍሪካው ፕሬዚደንት የጻፉት ግልጽ ደብዳቤ ባለፈው ሳምንት ዴይሊ ማቨሪክ በተባለው ጋዜጣ ላይ ወጥቷል። በአፓርታይዱ ዘረኛ የውህዳን ነጮች አገዛዝ ዘመን ሞዛምቢክ የምትገኝባቸው የደቡብ አፍሪካ አጎራባች ሀገሮች በዘረኛው ስርዓት ላይ ይካሄድ የነበረውን የነጻነት ትግል በመደገፍ ከፍተኛ ዋጋ ከፍለዋል። በቋፍ ላይ የነበረው የሞዛምቢክ ኢኮኖሚ ወድሟል። ግዛታችን ተወሮ በቦምብ ተደብድቧል። ሞዛምቢካውያን ከደቡብ አፍሪካውያን ወንድሞቻቸው ጎን ተሰልፈው ሕይወታቸውን ከፍለዋል። ይህን ታሪክ መሰረት በማድረግም ደቡብ አፍሪካውያን በውጭ ተወላጆች ላይ አስከፊ እርምጃ የወሰዱበትን ምክንያት ለመረዳት ያዳግታል ይላል ሞዛምቢካዊው ደራሲ የጻፉት ደብዳቤ። ሚያኮቶ አያይዘውም ፕሬዚደንት ዙማና የአፍሪካ ብሔራዊ ኮንግረስ ፓርቲያቸው እንዲሁም ሌሎች እንደነሱ አፍሪካውያን የሆኑትን ሰዎች ከጥቃት ለማዳን አልሞከሩም በማለት ነቅፈዋል። ለፕሬዚዳንት ዙማ በላኩት ግልጽ ደብዳቤ ደቡብ አፍሪካውያኑ በፈላሽ አፍሪካውያን ላይ በተነሱበት ወቅት 7 ሰዎች ተገድለዋል። በብዙ ሺህ የሚቆጠሩት ደግሞ ከቦታቸው ተፈናቅለው በደቡብ አፍሪካ መንገዶች ላይ ፈሰዋል። ጃኮብ ዙማ በበኩላቸው በጻፉት የምላሽ ደብዳቤ ደቡብ አፍሪካ በውጭ ሀገራት ተወላጆች ላይ ጥላቻ ያላት ሀገር አይደለችም። የውህዳን ሰዎች ተግባር የ50 ሚሊዮን ሕዝብን ገጽታ ለማጥለም መጠቀም አያስፈልግም ማለታቸውን ዘ ጋርዲያን ጋዜጣ ድረገጽ ዘግቧል። እንደገና የተገናኘ ነው ይህን ግልጽ ደብዳቤ ለመጻፍ ባስገደዶት መጥፎ ሁኔታ መሆኑ ያሳዝነኛል ይላል ዘ ጋርዲያን ድረገጽ ላይ የወጣው የፕሬዝደንት ዙማ ደብዳቤ። አስታውሶታለሁ፣ ሞዛምቢክ በነበርንበት ወቅት ሀገሩ ለጓዶቼና ለእኔም በግል ያሳየችውን ወዳጅነት ልረስ አልችልም። ሞዛምቢካውያን በመገደላቸውና በአንዳንድ የሀገራችን ክፍሎች በውጭ ተወላጆች ላይ በተፈጸሙት ጥቃቶች ምክንያት በጣም ያዘኑ መሆኑ ደብዳቤው ያመለክታል። ደቡብ አፍሪካውያንም ባለፉት ሳምንታት 7 ሰዎች በመገደላቸው እጅግ አዝነዋል። ለሀገራችንና ለሕዝቧ በጣም ከባድ ወቅት ነው። በሚሊዮኖች የሚቆጠሩ ደቡብ አፍሪካውያንም የውጭ ሀገር ተወላጆችን የሚጠሉ ተደርገው መታየታቸው አሳዝኗቸዋል። ደቡብ አፍሪካውያን የውጭ ሀገራት ተወላጆችን አይጠሉም። በጣም አናሳ የሆኑ ሰዎች የፈጸሙትን ተግባር ከ50 ሚሊዮን በላይ በሆነው ሕዝብ ላይ ማዋሉ ትክክል አይደለም ይላሉ ጃኮብ ዙማ። አያይዘውም ፕሬዚደንት ዙማ በውቢቷ ሀገር ሞዛምቢክ በስደት ኖር በነበረበት ወቅት ሞዛምቢካውያን ያደረጉልኝን አቀባበልና ያሳዩኝን ደግነት አስታወሱኝ። ዘረኝነትን እንታገል በነበረበት ወቅት እናገኝ በነበረው ዓለም አቀፍ ድጋፍና ወዳጅነት እንደ ተጠቀምን እንስማማለን። የነጻነት ትግላችንን በመደገፋችሁ የተገደሉ ብዙ ሰዎች አሉ። አፍሪካውያን ወንድሞቻችንና እህቶቻችንን አቅፈን የምንቀበለውም ለዚህ ነው። ስደተኞችና ጥገኝነት ጠያቂዎች ከህዝባችን ጋር ተዋህደው እንዲኖሩ ስለምናደርግ የፍልሰት ፖሊሲያችን ጥሩ ነው። ሞዛምቢካውያንና ደቡብ አፍሪካውያን አብረን የሰራን አብረን የኖርንና በጸረ ቅኝ ግዛት ትግል ወቅት አብረን የታገልን በመሆናችን የተሳሰርነን። ደቡብ አፍሪካ አልተለወጠችም። የጓድነቱንና የአንድነት ስሜቱን አልረሳችም። ይሁንና ከግጭት እንደወጡት ብዙ ሀገሮች ሁሉ ስር የሰደዱ ተግዳሮቶች አሉብን። የውጭ ሀገሮች ተወላጆች በሀገራችን የሚያበረክቱትን አስተዋጽኦ እናደንቃለን። ሆኖም ዜጎቻችን የሚያነሷቸው ነገሮችም አሉ። ህጋዊ ፈቃድ የሌላቸው ፈላሾች ቁጥር እየጨመረ ነው። የዜጎቹ አነስተኛ ችርቻሮዎች በመጤዎች እየተተኩ ነው። አንዳንዶቹ ደግሞ ህጋዊ ፈቃድ የላቸውም የሚሉ ቅሬታዎች እንዳሉ ዙማ በደብዳቤያቸው ጠቅሰዋል። የውጭ ሀገራት ተወላጆች ወንጀል ይፈጽማሉ፣ በዝቅተኛ ዋጋ ስለሚቀጠሩ የሀገሪቱ ነዋሪዎች የሥራ ቦታን ይቀራመታሉ የሚሉ ቅሬታዎች አሉ ካሉ በኋላ ፕሬዚደንት ዙማ ሁሉም የውጭ ሀገራት ተወላጆች ወንጀል ይፈጽማሉ፣ ሁሉም ህገ ወጥ ናቸው ማለት እንዳልሆነና ይህም ጥቃት ለመክፈት ምክንያት መሆን እንደሌለበት ገልጸዋል። ስለ ፍልሰት አያያዝ ጉዳይ እንዲያጠኑ 14 ሚኒስትሮች ያሉበት ኮሚቴ እንደመሰረቱ፣ እንደ አጭር ጊዜ መፍትሄ ደግሞ ባዕዳን ሰርገው በሚገቡባቸው ድንበሮች ጥብቅ ቁጥጥር ለማድረግ የሀገሪቱ ህግ እንዲከበር፣ መጤዎችም ሆኑ የሀገሪቱ ህዝብ የወንጀለኞች ሰለባ እንዳይሆኑ እንደሚደረግ ፕሬዚደንት ዙማ ለሞዛምቢካዊው ደራሲ ደብዳቤ ምላሽ በጻፉት ዘ ጋርዲያን ጋዜጣ ድረገጽ ላይ በወጣው ደብዳቤያቸው ላይ አስታውቀዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ቀጣዩና የመጨረሻው ቅንብር እሰጥ አገባ ነው። እስከ ህልፈት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንዳች የተሻለ ስፍራ ለመድረስ የሚደረግ ስደት ለመሆኑ መሠረቱ ምን ይሆን? ምንስ መላ ይበጅለት? የፕሮግራሙ ተሳታፊዎች ቀድሞ በዓለም ባንክ የተለያዩ ክፍሎች በኃላፊነት ያገለገሉት የኢኮኖሚ ባለሙያ ዶክተር አክሎግ ቢራራ እና እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በግል ሥራ የሚተዳደሩት አቶ ደስታ አላቦ ናቸው። አሉላ ከበደ የመጀመሪያውን የውይይት ክፍል ጊዜ ይዞ ቀርቧል። እናው
አመሰግናለሁ ሰለሞን። በሊቢያ በ30 ኢትዮጵያውያን ወጣቶች ላይ ጽንፈኛ አሸባሪዎች የፈጸሙት አሰቃቂ የግፍ ግድያና እንዲሁም የየዕለት ዜና ለመሆን የተቃረበው በብዙ ሺዎች የተሳፈሩባቸው በወጉ ያልተሰሩ ጀልባዎች እየተገለበጡ ባህር ሰጥመው የሚሞቱበት ፈተና እነኚህን ጥያቄዎች መላልስን እንድናነሳና ሁነኛ መፍትሄም እንድንሻግድ ይላሉ። የተለያዩ ምክንያቶች በችግሩ ምንጭነት እየተጠቀሱ ነው። አቶ ደስታ አላቦ ከእርሶ ልጀምር። ለመሆኑ ለዚህ የከፋ አደጋ የሚያጋልጥ ስደት በእርሶ እምነት መሰረቱ ምንድን ነው?
አመሰግናለሁ አሉላ። እንግዲህ በዓለም ላይ የረዥም ጊዜ ታሪክ ያለው ነው ስደት። የቅርቡን ብናስታውስ ከሁለተኛ የዓለም ጦርነት በኋላ ወደ አሜሪካና ወደ ተለያዩ ሀገሮች ከአውሮፓ ተሰደው የገቡ በመቶ ሺህ የሚቆጠሩ ናቸው። ለምሳሌ ያህል ከሁለተኛ ዓለም ጦርነት በኋላ አልበርት አንስታይንን ጨምሮ እስከ 1960ዎቹ ድረስ 600,000 ስደተኞች ገብተዋል። እነዚህም በሚገቡበት ጊዜ እንዲሁ አልጋ በአልጋ መንገዱ ተመችቷቸው ሳይሆን በጊዜው የነበረውን ችግር ገፈቱን እየቀመሱ ነው የገቡት። በዚህም ከገቡ በኋላ ራሳቸውን የማሻሽለው እንዳና አልበርት አንስታይን እና ሌሎችም ሳይንቲስቶች አሁን እንደምንመለከተው እንዲሁም ደግሞ ጉልበት ያላቸው እውቀት ያላቸው ሁሉም ተረባርበው ይች ነገር የሆነ ደረጃ ላይ አድርሰዋታል። እንግዲህ ስደት ያለ ነው ለማለት ፈልጌ ነው።
መልካም። ቀደም ብዬ ባነሳሁት አሰቃቂ ህልፈት ሁሉ እየዳረገ ባለው የኢትዮጵያ ሁኔታስ በተጨባጭ ምንድን ናቸው ለዚህ ሁሉ ለአደጋ የሚዳርግ ስደት መሰረቶቹ በእርስዎ እምነት?
በእኔ እምነት ሁለት ችግሮች ሊኖሩ ይችላሉ። አንደኛ የፖለቲካ ችግር ሊኖር ይችላል። የፖለቲካ ችግር አለብን የሚሉ ሰዎች የሚወጡ አሉ። ሁለተኛው ደግሞ ድህነትን ለመቅረፍ በሀገራችን ያለው ድህነት ቀላል አይደለም። ከጊዜ ወደ ጊዜ እየጨመረ የመጣና በአሁኑ ሰዓት ደግሞ መንግስት እየተረባረበ የህዝቡንም ፍላጎት ለማሟላት የህዝቡንም አመለካከት ለመቀየር የሚሞክርበት ጊዜ ቢሆንም አሁንም ወደ ውጭ የመውጣቱ ነገር ያልተቋረጠ ነው እና በሀገር ውስጥ ያሉ ስራዎች ብዙም ስላልሆኑ ሰውም ደግሞ የፈጠራ ችሎታው ገናም ስለሆነ በዚህ መነሻ ብዙዎቻችን ደግሞ ወደ ውጭ ወጥተን ያለን ተመልሰን በምንሄድበት ጊዜ የተሻለ ኑሮ እንደምንኖር ለሌሎቹ ለማሳየት ስለምንሞክር ገንዘብ ያለውን ጭምር ቤቱንም ሸጦ መሬቱንም ሸጦ ከሰውም ተበድሮ ወደ ውጭ ሀገር የመውጣቱን ፍላጎቱን ለማርካት ይሞክራል። በዚህም የተነሳ ህገወጥ በሆነና ህጋዊ በሆነ መልኩ ወደ ውጭ ሀገር በመሄድ ራሳቸውንና ቤተሰባቸውንም አገራቸውንም የሚጠቅሙ አሉ። በዛው መጠን ደግሞ እንደዚህ አይነት አሰቃቂ ችግር ውስጥ የሚገቡ ክፍሎች ያሉ ስለሆነ ችግሩ የፖለቲካና እንዲሁም ደግሞ የደህንነት በሌላ በኩል ደግሞ ሌላው እንደወጣ አይነት ለምን አልወጣም የሚል ነው የሚታየኝ በኔ በኩል።
መልካም ዶክተር አክሎግ እርሶስ የሞት አደጋ ከፊቱ ተደቅኖም እንዲህ በከፍተኛ ቁጥር የሚፈልሰው ከሀገር ለመውጣትና ለመሰደድ የሚገደደው ወጣት ቁጥር ምንድን ነው ምክንያቱ ይላሉ?
መጀመሪያ እንደገና እርሶንና ቪኦኤን አመሰግናለሁ። ከአቶ ደስታ ጋር ለመወያየት እድል ስላጋጠመኝ ለተሰዉት ወንድሞቻችን ቤተሰቦች ሀዘኔን እገልጻለሁ። በሊቢያ ላይ የተከሰተው እጅግ በጣም የሚያሰቅቅ ግድያ በሁላችንም ላይ የደረሰ መሆኑን ላሰምርበት እፈልጋለሁ። የሁላችንም ነው የሚል እምነት አለኝ። ቅድም አቶ ደስታ እንዳሉት ሰው ዝም ብሎ ፈቅዶ ከሀገሩ አይሰደድም። ስደት ራስን ለማሻሻል እርግጥ ነው፣ ቅድም እንዳሉት ሰው ወደ ውጭ ይወጣል፣ ለትምህርትም ይወጣል። ራሴም ወጥቻለሁ፣ እሳቸውም ወጥተዋል። ግን መሰረታዊ የሆኑ ክስተቶች አሉ። አንደኛው ቅድም አቶ ደስታ ያሰመሩበት የፖለቲካ አፈን አለ። ሰብአዊ መብት ከተገፈፈ ሰው ይወጣል። ድህነት ካለ ሰው ይወጣል። የእርስ በርስ ግጭት ካለ ሰው ይወጣል። ሶስቱ ናቸው መነሻዎች። ምን ተከሰተ የሚለው ስርዓቱ ምን አይነት ነው? ለሁሉም እድል የሚያሳትፍ ነው ወይንስ ደግሞ አድሏዊ ነው የሚለው ስርዓትን ይጠይቃል። አከራካሪ ቢሆንም በዚህ ላይ መነጋገር ይኖርብናል። ምክንያቱም ኢትዮጵያ የሚነገርላት ምንድን ነው? በጣም ፈጣን የሆነ እድገት ታሳያለች የሚል ነው። ግን ፈጣን የሆነ እድገት በሚታይባቸው አገሮች የምስራቅ ኤዥያና ፓሲፊክ አገሮች ጥሩ ምሳሌ ናቸው። ለወጣቱ ትውልድ፣ ለሴቶች እድል ይከፍታሉ። የኢትዮጵያ እድገታዊ ኢኮኖሚ አድሏዊ ነው። አድሏዊ ስለሆነ ለሁሉም አግባብ ባለው መልክ፣ አድሎ በሌለው መልክ እድል አልፈጠረም። የመንግስት ኢኮኖሚ፣ ፓርቲ በበላይነት የያዘው ኢኮኖሚ ጥቂቶች ጀነሮች ሊፈጥር ይችላል። ነገር ግን ለአብዛኛው ድሃ ወጣት ተምሮም ቢሆን እድል ለመፍጠር አልቻለም። ስለዚህ መዋቅራዊ የሆነና ፖሊሲ ነክ የሆነ ችግር አለ። ይህን ግዴታ መቀበል ያስፈልጋል። ምክንያቱም ችግሩን በደንብ አድርገን ካልተቀበልነው መፍትሄ ልናገኝበት አንችልም። ቢፈቀድልኝ ማስረጃዎችን ላቅርብ። ዓለም ባንክም ያወጣው፣ አይኤምኤፍ ያወጣው፣ አይሎ ያወጣው ምንድን ነው? ኢትዮጵያ በየአመቱ ለወጣቱ ትውልድ ምክንያቱም አብዛኛው ወጣት ትውልድ ስለሆነ 2.5 ሚሊዮን የስራ እድል መፍጠር አለባት ይላል። ከ1999 ዓመተ ምህረት ጀምሮ እስካሁን ድረስ ባለው ሁኔታ ብዙ መቶ ሺህ ስራዎች ተፈጥረዋል ቢባልም 2.5 ሚሊዮን የስራ እድል ለመፍጠር አልተቻለም። ስለዚህ አገራዊ የሆነ ብሔራዊ የሆነ ችግር አለብን፣ መዋቅራዊ የሆነ ችግር አለብን ማለት ነው። አይኦኤም በቅርቡ ያወጣው የሚዘገንን ዳታ በጣም ያስለቀሰኝ ምንድን ነው? 800 ሺህ ኢትዮጵያውያን ወጣቶች በየመን አሉ ብሎ አይኦኤም ሲነግረኝ በጣም ነው የደነገጥኩኝ። እንግዲህ ይሄ ከሆነ በቀን ስንት ኢትዮጵያውያን ወጣቶች ከሀገር ይወጣሉ የሚለውን ጥያቄ ለመመራመር ሞከርኩ። በቀን መንግስት ያመነበትና የዩኤንኤች ያረጋገጠው ምንድን ነው? 5,000 ድረስ የሚሆኑ ኢትዮጵያውያን በቀን ይወጣሉ ይላል። ይሄ ከሆነ እንግዲህ መዋቅራዊ የሆነ ፖሊሲ ነክ የሆነ ችግር አለብን። ይህን ችግር ዝም ብለን በመወቃቀስ ልንወጣው አንችልም። እኔ መንግስትን ወቅሼ መንግስት እኔን ወቅሶ ልንወጣው አንችልም። እኛ ብሔራዊ ችግር አለብን። እየተዋረድን ነው። እድገቱ አድሏዊ ነው። ጥቂት ሚሊዮነሮች ፈጥሯል። ይሄ መፈታት አለበት የሚል ታዲያ ምን ይደረግ ወደሚለው መሄድ ይኖርብናል።
መልካም ዶክተር አክሎግ፣ ብሔራዊ ችግር ነው፣ የፖሊሲና የመንግስት አሰራር ለውጥ መደረግ አለበት የሚባለው ፈጣን እድገት በተጨባጭ ይህን የከፋ ስደት ለመለወጥ ያስገኘው ፍሬ የለም እያሉ ነው አቶ ደስታ። አሁን ክርክሩ ተጀመረ እንጂ አልተቋጨም። አድማጮች፣ የወቅቱ አነጋጋሪ ርዕሰ ጉዳይ ለተሻለ መላ ፍለጋ ገና መነጋገርን ይጠይቃል። ለክርክሩ ታዲያ ለሳምንት በቀጠሮ ለአሁኑ የክርክሩን ተሳታፊዎች ለጊዜያቸው አመስግኜ ልሰናበት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአፍሪካ መሪዎችና ከዛም በላይ በምዕራብ አፍሪካ በተዛመተው የኢቦላ በሽታ ተፈትነዋል። ከ10,000 በላይ የሚሆኑ ሰዎች በኢቦላ አልቀዋል። የዓለም አቀፍ ማህበረሰብ ባደረገው ርብርቦች ምክንያት አዲስ የኢቦላ በሽታ በጣም ቀንሷል። ይሁንና አከተመ ማለት አይደለም። ወረርሽኙን ለማጥፋትም ሆነ አዲስ የኢቦላ በሽታ እንዳይከሰት ገና ብዙ መስራት አለብን። ዩናይትድ ስቴትስ የኢቦላ በሽታ ከአንድ ዓመት በፊት ከገባበት ጊዜ አንስቶ በሽታውን በመከላከል ረገድ ብዙ ረድታለች። ባለፈው መስከረም ወር ፕሬዚዳንት ኦባማ በተባበሩት መንግስታት ድርጅት ንግግሮች በማድረግና ጥሪዎችን በማቅረብ ቀውሱ አስቸኳይ ትኩረት እንዲያገኝ በማድረግ ረድተዋል። የሕክምና ማዕከሎች እንዲገነቡና የጤና ሰራተኞች እንዲያሰለጥኑ ወታደሮች በመላክም ዩናይትድ ስቴትስ ለዓለም አቀፍ ማህበረሰብ ተምሳሌት ሆናለች። የአፍሪካ ህብረት በዚህ ተግባር ላይ ዋናው አጋር ሆኖ ሰርቷል። የአፍሪካ ህብረት የላካቸው የሕክምና ሰራተኞች ወሳኝ ሚና ተጫውተዋል። አሁን ደግሞ የዩናይትድ ስቴትስና የአፍሪካ ህብረት የበሽታ ቁጥጥርና መከላከያ ማዕከሎች ባደረጉት ስምምነት መሰረት የአፍሪካ የበሽታ ቁጥጥርና መከላከያ ማዕከል ይመሰረታል። አፍሪካ ተላላፊ በሽታዎችን ለማስወገድ አስቀድሞ ለይቶ በማወቅ አስፈላጊውን ምላሽ በመስጠት ረገድ የሚኖራትን ብቃት ለማጎላበት አብረን እንሰራለን። የአዲሱ የአፍሪካ የበሽታ ቁጥጥርና መከላከያ ማዕከል ዋና ዓላማ የአፍሪካ አገሮች በሽታዎቹ ሊያደርሱት የሚችሉትን አደጋ ተገንዝበው መረጃዎችን በማጋራት ኢቦላን ብቻ ሳይሆን ኤችአይቪ ኤድስን፣ ሳምባ በሽታን፣ ወባንና ሌሎች በሽታዎችንም ለመከላከል የሚያስችላቸውን ብቃት ማጠናከር ነው። ማዕከሉ በያዝነው ዓመት ስራ እንዲጀምር ይጠበቃል። ለአፍሪካ የጤና ጥበቃ ሚኒስቴሮች የቴክኒካዊ እውቀት ያቀርባል። አስቸኳይ ምላሽ የሚያስፈልገው የበሽታ ሁኔታ ሲፈጠር ደግሞ በማስተባበር ረገድ ይረዳል። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ማዕከል በአዲሱ የአፍሪካ የበሽታ ቁጥጥርና መከላከያ ማዕከል በቴክኒካዊ አማካሪነት የሚያገለግሉ 2 የጤና ጥበቃ ጠበብትን ይልካል። 10 አፍሪካውያን በበሽታ ጥናት እንዲሰለጥኑ እንረዳለን። የኢቦላ ወረርሽኝ በጣም እንዲቀንስ ረድቶናል። አሁን ባለው አያያዙ ከቀጠለም የበሽታው መዛመት በወራት ውስጥ እንዲያበቃ እንጠብቃለን። የተገኘው ትምህርት የአፍሪካ ሀገሮች ለወደፊት የሚከሰቱ ወረርሽኞችን ለማስወገድና ሌሎች በሽታዎችንም ለመከላከል ይረዳቸዋል። ዩናይትድ ስቴትስም መርዳቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ዝግጅቶቻችንን እያጠናቀቅን ነው። ከመሰነባበታችን በፊት አሉላ አጫጭር ዜናዎችን ያሰማናል።
በኔፓል በደረሰው እጅግ የበረታ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ከ6200 በላይ መድረሱን ባለሥልጣናት አስታወቁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት ወደ ኬንያ ይጓዛሉ። የጉብኝታቸው ዓላማም ከአገሪቱ መሪዎች ጋር ስለ ጸጥታ ትብብር፣ ስለ ንግድና ሰብአዊ መብቶች ለመወያየት መሆኑ ተገለጠ። የፕሬዚዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚጠለቅ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋት በታለምና ለሙከራ ስራ ለተመረጡ በርከት ያሉ ፖሊስ ጣቢያዎች የሚሰጥ የ20 ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። በፖሊስ ቁጥጥር ስር ሳለ ህይወቱ ባለፈው ወጣት አሟሟት በወንጀል ሊያስጠይቅ ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ህግ ማርሊን ሞስቤ ዛሬ አስታወቁ። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የየመን ሺዓ አማጽያንን ገደልኩ ስትል ሳውዲ አረቢያ አስታወቀች። የአሜሪካ ዜግነት ያለው ቢሆን እንኳን በሰው አልባ አውሮፕላን አማካኝነት የሚፈጸምና አሸባሪዎችን ኢላማ ያደረገ የቦምብ ጥቃት አብዛኛው አሜሪካውያን የሚደግፉት መሆናቸውን አንድ አዲስ የህዝብ አስተያየት ጥናት አመለከተ። የአስተያየት ሰጪዎቹ አሜሪካውያን 75% የሚሆኑት የዩናይትድ ስቴትስ በውጭ ሀገር የአሸባሪዎችን ቡድን የተቀላቀለ አሜሪካዊ ለመግደል ሰው አልባ አውሮፕላን ብትጠቀም ተቀባይነት ያለው ውሳኔ ነው ብለው እንደሚያምኑ የአሶሲየትድ ፕሬስ እና ጂኤፍኬ በጋራ ያካሄዱት የህዝብ አስተያየት ጥናት አመለከተ። በጅቡቲ የሚገኘው ዩናይትድ ስቴትስ ጦር ካምፕ በበጎ የማይመለከታቸውና እንዲሁም በተዘናጉ የሲቪል አየር መስመር ተቆጣጣሪ ሰራተኞች ሳቢያ ለአደጋ የተጋለጠ መሆኑን አንድ ዘገባ አመለከተ። የማጠቃለያ ወሬዎቹ እነኚህ ነበሩ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አሉላ ከበደንን ሰላም ደህና አደሩ። አሁን የትግርኛው ስርጭት ይቀጥላል። መልካም ምሽት። The voice of